አድማጮቻችን ሁለተኛውን ክፍል የአንሳት ፕሮግራማችን ጀምራለን። በመጽሐፍ ታሪክ ፕሮግራማችን በፓፒሌ ቶላ ተደርሶ ጸጋዬ ገብረመድህን ደብተራው የተተረጎመውን አንድ ትውልድ ለመምሰል ቀዩ ሽብር በኢትዮጵያ መጽሐፍ ተረካ የመጀመሪያውን ክፍል እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በፓፒሌ ቶላ በእንግሊዝኛ ተጽፎ በጸጋዬ ወይን ገብረመድህን የተተረጎመ 1989 ዓመተ ምህረት አማርኛው ትርጉም መግቢያ። ስለቀይ ሽብሩ በእንግሊዝኛ የተጻፈውን ጸጋዬ ገብረመድህን ከተረጎመው የቆየ ቢሆንም በልዩ ልዩ ችግሮች የተነሳ ሳይታተም ዘገየ። በመሃሉ ያለ ደራሲው ፈቃድ አሳትሞ መሸጥ ልምድ በሆነባት አገራችን አንድ ግለሰብ መጽሐፉን ተርጉመው ለሽያጭ አቀረቡ። ይባስ ብለውም ተገደው ሊሆን ቢችልም የመጽሐፉን ትርጉም መታሰቢያነት ለኢሃዴግ ሰጡ። የበደል በደል የጸጋዬ ገብረመድህን ትርጉም የመጽሐፉን መልእክት በደረቁ ሳይሆን በውበት የሚያቀርብ ነው። የጸጋዬም ሆነ የመጽሐፉ ዕጣ የቀይ ሽብር ጣጣ ገና እንዳላከተመ ያመለክታሉ። ደጋግመን እንደቀለጽነው ቀይ ሽብር በማንኛውም ስርዓት ሊወለድ የሚችል በመሆኑ የመጽሐፉ ዋነኛ ዓላማ ይህ ቅስፈት እርግማን ዳግም እንዳይወለድ ለማድረግ ሁሉም ኢትዮጵያዊ ነቅቶ የበኩሉን አስተዋጽኦ ማድረግ እንዳለበት ለመጠቆም ለማሳሰብ ነበር። የኢትዮጵያ ሕዝብ ያሳለፈውን አስተቃቂ የመከራ ዘመን ለባዕዳን ማሳወቁም አስፈላጊ ሆኖ መጽሐፉ በእንግሊዝኛ ቢወጣም ይህን ቋንቋ የሚያውቁት በርካታ የሀገራችን ምሁሮች በአንባቢ ደረጃ የታሰቡ ነበሩ። ቀይ ሽብሩ በፋሽስቱ መንግስት ቢካሄድም በሂደቱ ተፋታፊው ለጉዳቱ ተጠያቂው በሱ ብቻ የሚወሰን አልነበረም። የተቆመ ያጋለጠ ጎረቤቱ ወገኑ ሲረሸን አላየሁም ያለው ወጣት በጠራራ ፀሐይ ሲደፋ ጸጥ ያለ ለአምባገነን አረመኔ ፍራት ያጎበደደ ወዘተ ሁሉ ራሱን መጠየቅ ህሊናውን መመርመር ይገባዋል። ቀይ ሽብሩ የተሰነዘረው በሟቾቹ ላይ እነሱማ ሞቱ አበቃ ሳይሆን በቀረው ላይ ነበር። በባርነት ካልተገዛችሁ ካላጨበጨባችሁ ግራጃን ስታችሁ ይውደም ካላላችሁ ወዘተ ታልቃላችሁ ለማለት የሽብሩ ጊዜ እያንዳንዱ ኢትዮጵያዊ ማንነቱን ልኩን መፈተኛው ወቅት ነበር ቢባል ስህተት አይሆንም። እርገጤ ተሾመ ለገሰ መላኩ ብሎ ከመኮንን ባሻገር የሁላችን ሚና ምን ነበር ብለ መጠየቅ አለብን ያልነውም ለዚህ ነው። ገዳዩን መቅጣት አንድ ነው። ነፍሰ ገዳይ ያግሎ በሺ ደረጃ ሲጨፈንና ለምን ተው ነው ዝም አልነው ብሎ መጠየቅ ደግሞ የበለጠ ጠቃሚ ነው። የርግማኑን መንስኤ ማወቅ እና ማስወገድ በረጅሙ ፍሬያማ ስለሆነ መጽሐፉ የወቅቱ ባለስልጣኖችና አጋፋሪዎቻቸው ለራሳቸው ሊጠቀሙበት ጥረዋል። በቀይ ሽብሩ በራሱም የፖለቲካ ችርቻሮን ለማካሄድ አጸያፊ ሽብር ረብ ሲካሄድ ታዘበናል። اندگنا يسلطان تميت يسابدا اتشو شبرن ارگزو ليولدو سيبچارت شروم اياينو يمتحابو تغبيو ترگوم موتاسو بشبرو تتاكيغن بروتنا بادیسو چو بادنستوچ مکرا اياييو لالوت لفرد باتشو تاريك لمماي رساتشو لأينتا سرشبر يهاب فالجوج متاسبين لس مقربوم يقد بمهونو انهو To Kill a Generation The Red Terror in Ethiopia بميلرس بانجلزينيا قوان قواتا صفو ينبرون مساحفين ود امارينيا يملسو زننيو تاقاي ساقاي قبر مدنو يكنينا يسنى صحوف چلوتاو ببزوي زند سدنناك النت ينبرو ساقاي قبر مدن فاسراز اي مطسلتاو چوامتات يتماري مهبر مري يهابا مسراج عبالنا يامرار عبالنو بسنى صحوفنا بجز چلوتاو قواتنيو چونا وداجو چو دفتراو بلو بيتاروتان ساقاي كقواتنيو چو غار بمهون بيجيبيا ديموكراسي سلام اكل النتنا فت هندي سافن درجم جزي تاقلوان ساقاي كافلتي مطسل صفاستا متمرة جمرو بغتارو تغل وست بمقويت كفتنيا مزغات النتني كفلتي هون بأسرازتي مطسماني ولتا متمرة كوندر كفلاغر ديوسمو سانكي سابتا بالبوتا بوياني تورتيزو كتوسد بغالا اسكاهون مدارشاو سايتاوك قويتوان يساقاينا يقوادنيو تشويد الرسوبات مدفاتنا انديهم بتلايو بوتاوش بزو سووش ايتقدلو ايتافنونا ايتساقايو مهوناتشو ያሁን ወጩ መሪዎች ያገዛ ዘይቤ ከፊተኞቹ ብዙም እንደማይለይ ያሳያል እንደደርጉ ጊዜ ቀይ የሚል ስም ባይሰጠው በወያኔ ያገዛዘም መጠኑ ትንሽ ያልሆነ ሽብር እየተካሄደ መሆኑ አጠራጣሪ አይደለም አንድ ትውልድ ለመምጠር ቀዩ ሽብር በኢትዮጵያ የተጻፈው ተመሳሳይ የትውልድ ድልቅት በኢትዮጵያ እንዳይደገም ለመከላከል ነበር ሽብር እያካሄዱ ላሉት ያሁኖቹ መሪዎች የመጽሐፉ መልእክት ትምህርት የሆናቸው አይመስልም። ባቢሌ ሶላ 1989 ዓመተ ምህረት መቅደም ገናናው ልዑል ሆይ አለ አምላክ እውነቱን እናገራለሁ። ሳሙኤል ጆንሰን ራስቴላስ መስፍን ኢትዮጵያ كميلو مزهف لندن عصر سباسمتو خامسة زتين عمت مرد ادميو اهون ودهاية بيت مقبا دجالا يهونون يه يتبالون قول ماسا تاريك النوسج كوغبو بتاج شوانو عندينون عطوال هلت تاتوش ككن يجو كرلوال اسجنناكي هلم اهونم يتملال لسا منفسون يامسوال አብዛኛውን ጊዜም ቀውስ ውስጥ ይከተዋል። ምግብ የሚቀምሰው ላመል ነው። ታዲያ ተመልካችን ወዬ ያስተኛል። በ1969 ዓመተ ምህረት የደስደስ ያለው እወጣ የሚል ደልደል ያለ ሰውነት ያለውና የሰመረ ህይወት ለመኖር ተስፋው ብሩክ የሆነ ወጣት ነበር። ግን መቼ ለዚህ ቢያድለው አንድ ለት ማታ በመጋቢት ውስጥ በአንድ የኢሶን ካድሬ የሚመሩ 6 የቀበሌ ዘበኞች እሱን ሲሉ መጡ። ከፖለቲካ ጋር ምንም ማግባብ የሌለው ይም ለጊዜው ደነገጠና እየተፋፋመ በነበረው ፖለቲካዊና ወታደራዊ ግብግብ ውስጥ ምንም ተሳትፎ እንዳልነበረው አጋቾቹ ሲረዱ ወዲያውኑ እንደሚለቁት ተማመነ። ቃሉን ለሚቀበሉት ምንም ውስጥ ስለሌለ በስህተት የተያዘ መሆኑን ይህ አባባል የነበረው ታላቅ ወንድሙም የት ይገኝ እንደሚችል እንደማያውቅ ነገራቸው። ይህ ያላወቀው ግን አጋቶቹም ሆኑ ቃል ተቀባዮቹ እውነቱን እየነገራቸው መሆኑ ላይ ጥርጥር እንዳልነበራቸው ነው። በተይዞ ማግስት ይህ ከፋቱ ወደሚያወድ ክፍል ተወስዶ ከታላቅ ወንድሙ ጋር ፊት ለፊት እንዲገናኝ ተደረገ። ሱነቱን ለመለየት እስከሚያስቸግር ድረስ ብርቱ የሆነ ግብረ ሰቆቃው በዚያችው ዕለት ተፈጽሞበት ነበር ያገኘው። በዚያች ዕለት ከዚያም በኋላ በተደጋጋሚ ጊዜ እዚያው በታላቅ ወንድሙ ፊት ባሰቃቂ ሁኔታ ግብረ ሰቆቃው ይፈጸምበት ገባ። ጥሪላል ነፍስም ሳይዘራ የሚቆይባቸው ግዚያት ነበሩ እንደ ፍላጎታቸው የተባለ ወንጀል ሁሉ ፈጽም ያለው ብሎ ሊለፈልፍላቸው ፈቃደኛ ይሆናል ግን እኛ የተቆቃዋ በጋዞች ለሱ ቃል ደንታ አልነበራቸውም ፍላጎታቸው የታላቅ ወንድሙን ጽኑ መንፈስ ለመስበር ነበርና እሱ ግን ወንድሙ ይህ አስር ቢማለልና ቢማጠነው መች ፍንክች ቢል ከሳምንት በኋላ ደግሞ እድሜያቸው ወደ 60 እየተጠጋ የነበረው እናታቸው እንዲመጡ ተደረገ እነኚሁኑ ሁለት ልጆቻቸውን ለማሳደግና ለማስተማር ብዙ ቁም ስቅል ያዩ ሴት ነበሩ ባላቸው ከሞቱ በኋላ ዳግመኛ እንዳለ ማግባታቸው መጠን የሚተዳደሩት ጠላ በመመሸት ነበር ሁለቱ ልጆቻቸውን እንዳልሆኑ ሆነው ባዩ ጊዜ የድንጋጤና የሐዘን ፍላጻ ሰንጥቆ ሲጥላቸው ጩኸታቸውን ለቀቁት ያም የመከራቸው ምዕራፍ መክፈቻ ሆነ በሁለቱ ልጆቻቸውና በስድስት የግብረ ሰቆቃው ሙያተኞች ፊት ልብሳቸውን እንዲያወልቁና እርቃናቸውን እንዲሆኑ ተገደዱ እዚያው ልጆቻቸው ፊት ግብረ ሰቆቃው ተፈጸመባቸው ተዋረዱ ያም ሆኖ ያ ትልቅ ወንድም አንዳችም ትንፍሽ ያለው መረጃ አልነበረም ፋሽስት ውሾች እያለ የሚወነጭፍባቸውን ጩኸት አፍኖ ለማስቀረት እሱንም ከእናቱ ጋር ደርበው ማሰቃየታቸው ለእኒያ የአመፃ ግንዶች አልፈየደም በመጨረሻም የግብረ ሰቆቃው ሙያተኛ አባለዘሩን ሰልበው በትንንሹ ከከታተፉት በኋላ እኒያን እናት አስገድደው አበሏቸው እሳቸውም ከዚያ በኋላ ልቦናቸው ተለያቸው በዚያው ሩሃቸውን ስተው ከእስር በተለቀቁ በዚያኑ ዕለትም ሕይወታቸውን በገዛ እጃቸው አጠፉ ይኸው በእንቢተኛነት የጸናው ትልቁ ልጃቸው በቢያኖ ሽፖ ታንቆ እንዲገደል ተደርጎ የቀይ ሽብር ትዕይንታቸው አካል ይሆን ዘንድ በአውራ ጎዳና ወጥቶ ተጣለ ይህ ግን ከዚያ በኋላ ሦስት ዓመታት ታስሮ በ1972 ዓመተ ምሕረት ተለቀቀ የቀድሞ ሰብእናውን ቀፎ ብቻ ይዞ ድዊ ሽባ ሆኖ አጎቱ ላይ የኑሮ ዕዳ የመንፈስ ሸክም ሆነ ይህ ታሪክ ወይ ግል ተብሎ የሚታለፍ የተናጠል ታሪክ አይደለም ከዚህ በጣም የሚሰቀጥጡ ይበልጥም የሚዘገንኑ ለማመንም የሚያዳግቱ ድርጊቶች በመላ ኢትዮጵያ ተፈጽመዋል ይህንና ይህን የመሳሰለው በወታደራዊ መንግሥት ከ1968 እስከ 1971 ዓመተ ምህረት የተካሄደው ገደብ ያልነበረው ጭፍን የጅምላ ግድያ ተካቶ ነው ሽብር የሚባለው በብዙ ሺህ የሚቆጠሩ ተፈዳይተው ሞቱ ከዚያ በላይ የሚሆኑ ደግሞ ጸዋት ወሰቆቃው ተፈራርቆባቸው ወደ ወህኒ ተጣሉ እንዲህ ብለው ሲናገሩት ግን ባዶ ቃል ሆኖ ይሰማል ደረቅ ስታቲስቲክስ በጣምም አጠቃላይ ይሆንና የሽብሩን አስገፊ ገጽታ ፍንትው አድርጎ ለማሳየት አይሆንለትም መግደል መሞት የተለመዱና ያዘቦት ቃላት መሆናቸው ያሳዝናል ሞተ ተገደለ ሲባል በዚያች ቅጽበት እንግዳ የሆነ ማስደንገጡ ባይቀርም እሱንም ቢሆን እየለመድነው መተናል ሰውን የራሱን ሥጋ መትሮ ማብላት ጥፍሮቹን መንቀል በፈላ ዘይት ውስጥ መዝፈቅ ሽንትና ሰገራ የጠጣ ጨርቃፍ ውስጥ መጎስጎስ አፍንጫውን በፒንሳ በጭቆ መጣል በሴት ብልት ውስጥ ጠርሙስ መጠርመስ የጥቶቿን ውልብልቢት መቁረጥና መላ ጥቶቿን መቁረጥ የሚያፈቅሩትን ተመልካች አድርጎ ካሰቃዩ በኋላ አንገቱን መቅላት ወይም በፒያኖ ሽቦ አንቆ መግደል በተለምዶ እንደሚጠራው ግድያ ብቻ ሊባል አይችልም ቀይ ሽብር እንጂ ይህ ነው በሀገሪቱ ታሪክ ውስጥ በአቋያነት ሊታይ የሚችለው የካቲት 1929 ዓመተ ምህረት አዲስ አበባ ውስጥ የተፈጸመው የግራዚያኒ ጭፍጨፋ ብቻ ነው ዚያን ጊዜ የሙሶሎኒ ልጅ መልእክተኛ በአዲስ አበባ ማርሻል ግራዚያኒ አብርሃ ደቦጭና ሞገስ አስገዶም የተባሉት ወጣት አርበኞች የጅ ቦምቦር ወረውበት ከመት የተረፈ ሲሆን በዚያ ክበብ ማርሻሉ ለምጽዋት አስተባባቸው የነበረው የከተማይቱ ነዳያን ለበበቀል መወጫ እንዲሆኑ ተረሸኑ። ከዚያም ለሶስት ቀናት ብላክ ሸርትስ ተብለው የሚታወቁት ወታደሮች እገሌ ተገሌ ሳይሉ ይገሉ ዘንድ በአዲስ አበባና በሌሎች ከተሞች ላይ መረን ተለቀቁ። በብዙ ሺህ የሚቆጠር ሰው አለቀ። ከዚህም ውስጥ በብዙ መቶ የሚቆጠሩ የአገሪቱ ምሁራን ይገኙበታል። ይህች ዕለት እስካሁን በኢትዮጵያውያን ዘንድ ታስባ ትውላለች። በአሁኑ ጊዜ ብዙ ሰዎች ሽማግሌዎችም ሆኑ ወጣቶች ይህን ወታደራዊ መንግስት ፋሽስት ይሉታል። የሌተና መንግስቱ አንዱ ቅጽል ስም ግራዚያኒ ነው። የሆነ ሆኖ የ1929 ዓመተ ምህረቱ ጭፍጨፋ ቀይ ሽብሩ ጋር ሊወዳደር አይቃጣውም። ያለቀው ሰው ብዛት በመንፈስ ላይ አስመሮ ያለፈው የሰቀቀን ሰንበር ሲታሰብ በማንኛውም የግፍና የጭካኔ መለኪያ ቀይ ሽብር የበላይነቱን ይይዛል። አንድ ወጣት ትውልድ ያለምንም ማጋነን ከአገሪቱ ምድረገጽ እንዳልነበር ሆኗል። እድሜያቸው ከአስር ዓመት በታች የነበር ያልባለቁ ልጆችን፣ ሽማግሌዎችንና ባልቴቶችን ሽብሩ አላለፋቸውም። ትንሽ ትልቅ ሳይል ከተማዎችን ሁሉ ደቧቸዋል። ይህ ሁሉ የተፈጸመው አገር በቀል በሆነና ሕዝባዊ ነኝ በሚል መንግሥት መሆኑ ስሜት ላይ የፈጠረውን ቁስል ይበልጥ የሚያንገበግብና ይበልጥም የሚከነክን አድርጎታል። ቀዩ ሽብር በኢትዮጵያ ታሪክ ውስጥ ካሉ አስከፊ ምዕራፎች ጉልሁን ምዕራፍ ይይዛል። ይህን ምዕራፍም ነው በዚህ መጽሐፍ ውስጥ ለማቅረብ የምንሞክረው። የጓጓለት ዴሞክራሲና ነጻነት ቀርቶ በመተኩ ሽብርና ሞት እነሆ ስለተባለ ሕዝብ አሳዛኝ ታሪክ ነው የምናወሳው። ሽብሩ የሕዝብን እምነትና ድጋፍ ለማግኘት የተነሳው መንግሥት ይሁነኝ ብሎ አልሞ የተነሳበት የጠረገው ፖሊሲ ነበር። ሽብሩ ያስፈለገበት ምክንያት ፖለቲካዊ ተቃውሞን ለማዳፈን፣ ለትግል የተነሳ ሕዝብን ፍርሃት ረዓድ ውስጥ ለመክተት፣ ሰጥ ብሎ የሚገዛ ግዑዝ ፍጥረት ለማድረግ ይቻል ዘንድ አይነተኛና ቀልጣፋ ውጤት የሚያሳይ ዘዴ ነው ተብሎ ስለታመነበት ነው። የወታደራዊ መንግሥትና ጭፍን ኢሰብአዊ ስሜት ህሊናቸውን የሰወረው ባለሟሎች በቃላት ጉንጉን በንግግር ፈሊጥ አሽሞን ምነው ሊያቀርቡት የሚሞክሩት ገጽታ የተሽሞነመኑበት ግልባብ ሲገፈፍ ፈጥጦ የሚቀርበው ሐቅ ይኸው ነው። የቀይ ሽብሩን ትክክለኛ ታሪክ ማወቁ የሚረዳው በሕዝብ ላይ የደረሰውን አሰቃቂ ግድያ ለመገንዘብ ብቻ ሳይሆን አገሪቱ በዚህ ቀን ይቆማል የበማይባል የእርስ በርስ ጦርነት ውስጥ ለምን እንደ ተዘፈቀችም ለመረዳትም ጭምር ነው። ከዚህ ሌላም ደግሞ ይህ ታሪክ ከፍተኛ መስዋዕትነት የተከፈለበት ውድ ተመክሮ የተገበየበት እንደመሆኑ መጠን በእንዲህ አይነት ተመሳሳይ ሁኔታ ሊወድቁ ለሚችሉ ሌሎች ሕዝቦች አይነተኛ መምህር በመሆን ታሪካቸው በእንዲህ አይነት ጸዋት በመከራ እንዳይቀልም መዘክር ሊሆናቸው ስለሚችል ነው። በመጨረሻም ይህን ታሪክ የምናወሳው ለቀይ ሽብሩ ሰለባ ሆነው ለወደቁቱ፣ ለሞቱቱ ሁሉ ሰንበሩን ለተሸከሙቱ፣ በወህኒ ቤትም ለሚገኙቱ መስዋዕትነታቸው እንዳልተረሳ ከልብ ለመግለጽ ነው። በአዋሽና ባሰበ ተፈሪ ለተገደሉት ላባደሮች ከተገጠመው ታዋቂ ግጥም የሚከተሉትን ስንኞች እዚህ ላይ ያስታውሷል። የደምም ድምፅ አለው የነጎድጓድ ጩኸት፣ ብራቅ ነው ይፋጃል የላባደር ሞት። We'll be right back.
ምዕራፍ አንድ ሃያላን ያስገብራሉ። በኢትዮጵያ ውስጥ የመንግስትና የህዝብ ግንኙነት መቼም ማለት ይቻላል ኃይል ላይ የተመሰረተ ነበር። ያገሪቱ በርካታ ታሪክ ገጾችና ምዕራፍ የተሞሉት ባለስልጣኖች ህዝቡ ላይ ባደረሱት ግፍና ጭፍጨፋ ነው። ገዢዎችም እርስ በርሳቸው መጋጨታቸው አልቀረም። ሆኖም ግን በዞኖች ጠብ በመሃሉ የሚጎዳው የሚረጋግጡት ሳር ነው እንደተባለው፣ እነሱ በተጋጨ ቁጥር የሚረገጥ የሚጨፈጨፈው ምስኪኑ ተራ ህዝብ ነበር። ፊውዳላዊት ኢትዮጵያ ጠመንጃን ያመለከች ለሱም ተሰግድ የነበረች እንደመሆኗ መጠን ግድያ የዘወትር ክስተት ነበር። አረመኔነትም እንደ ቆራጠኝነት ይቆጠር ነበር። ይህ ደግሞ ገዢዎች እንከተላለን ከሚሉት ህገ ክርስትናና ክርስቲያናዊ ስነ ምግባር ጋር ሲጻረር ከቶም አይታያቸውም። እንደ ሌሎቹ ብዙ ሀገሮች ሁሉ ኢትዮጵያም የተቆረቆረችው በኃይል ነበር። ቅድመ ምኒልክ ዘመን ማለትም ቅድመ 1889 ዓመተ ምህረት በፊውዳላዊ መሳፍንትና መኳንንት እንዲሁም በዙፋን ተፎካካሪዎች መካከል ያልተቋረጡ ጦርነቶችን የሚያሳይ ገጽታ ነበረው። ጦርነቶች ብዙ መንደሮች የሚደመሰሱባቸውን ሀብት ንብረት የሚወድምባቸው የብዙ ሺህ አርሶ አደሮች ሕይወት የሚጠፋባቸው የእልቂት ወቅቶች ነበሩ። ፊውዳላዊው ጅር ወይም ሰራዊት ለኑሮው የሚያስፈልገውን ከህዝብ መዝረፍ የተገባው የሚጠበቅበትም እንደሆነ በጽሑፍ ባይደነገግም የዚያን ያህል የተረጋገጠ ነበር ለማለት የሚቻል ወይንም የተፈጥሮ የተለምዶ የሆነ ህግ ነበር። የዘረፋው ክፉጣ ሰራዊቱ ከሚነሳበት ነቁጣ ራቅ ብለው የሚገኙ መንደሮች ሁሉ ይደርስባቸዋል። ወደ ማረግ እድገት ማሻቀቢያው ኃይል ጉልበት ብቻ ነበር። ከተራ ሰው ደረጃ ተነስተው በኃይል በጉልበታቸው ዙፋን ላይ ለመውጣት የቻሉት አጼ ቴዎድሮስ በአይነተኛ ምሳሌነት ይቀርባሉ። ሀያላን ይገዛሉ፣ ሀያላን ያስገብራሉ። ይህ ነበር ረጅም ጊዜ የኢትዮጵያ ህግና ደንብ ሆኖ የቆየው። የዛሬቱን ኢትዮጵያ ዳር ድንበር በመደካት አብይ ምና የነበራቸው ዳግማዊ አጼ ምኒልክ ወደ ደቡብና ወደ ሌሎች አካባቢዎች ያስፋፉት የአካባቢውን ህዝብ እብሪትና ትምክት ለተመላበት ኃይል እንዲንበረከክ በማድረግ ሲሆን፣ ተቃውሞ በጠነከረ መጠንም እልቂቱን በዚያው ልክ ጨምሮ ነበር። ብዙ ተቃውሞ ያሳዩትም ቢሆኑ የሚደርስባቸው ዘረፋ ለከት አልነበረውም። ጉራጌዎች፣ ወላይታዎች፣ ኦሮሞዎች ወዘተ የተዘወተረ ጭፍጨፋ ደርሶባቸዋል። ትምህርት ያልቀሰሙ ለዘረፋ የተሰለፉ ከአማራውና ከትግራይ አካባቢ የተሰባሰቡ መንጋ ነፍሰ ገዳዮች አድራጎታቸው እንደ ጀግንነት ተቆጥሮላቸው ነፍጠኞች ተብለው በዘፈን ሲሞገሱ፣ በግጥም ሲወደሱ፣ ንጉሡ ደግሞ ከዚያው ከተያዘው መሬት ጋሻ መሬት በመሸለም ደስተኛ ጉልተኛ እያደረጓቸው፣ የአካባቢው አርሶ አደር ግን አስከፊ ከሆነ የግዙነት ደረጃ ወደቀ። የዚያን ጊዜው ፍትህ ማጣትና በዚያን ጊዜ የበቀል ጥላቻ እስከ ዛሬ ድረስ ስር እንደሰደደ ነው። ያለፉት የኢትዮጵያ ገዢዎች የተወሰኑ የእምነት ልምዶቻቸው ከክርስትና እምነት ጋር ጉልህ በሆነ መንገድ መንጸራራቸው እንዳለ ሆኖ ለክርስትና እምነት ራሳቸውን ያስገዙ መሆናቸውን ምንጊዜም ያረጋገጡ ነበሩ ማለት ይቻላል። ያም ሆነ ይህ ግን ሃይማኖታቸው መቼም ቢሆን የተግባራቸው መመሪያ አልሆነም። ለሰንበት ቅዳሴ አረፈድኩኝ ብሎ አበስኩበርኩ እየየ የሚል የመሬት ከበርቴ ሙሉ የአርሶ አደር ቤተሰብ ሲገድል ትንሽም ህሊናውን አይሰቀጥጠውም። በገጠሪቱ ኢትዮጵያ አብይ ጾም የሻረውን ሰው ሁሉ ፊት ቢነሳው መንገደኛን ጓዙን ለመዝረፍ ወይም መሳሪያውን ለመንጠቅ ሰው የገደለውን ግን አፋውቶ የሚያነውረው የለም። በ1950ዎቹ ዓመተ ምህረት ውስጥ ከተላላቃቸው ፊደላዊ መጻፍንት አንዱ የነበረው ራስ መስፍን ልጁ የሽጉጥ ተኩስ ለማመድ ኢላማ የሚያደርገው አርሶ አደሩን ነበር። ታዲያ ይጃራ ተብሎ ይጠራ የነበረው ነፍሰ ገዳይ በፊውዳሎች አካባቢ በወንድነቱ በተኳሽነቱ መደነቅን ነው ያተረፈው። ለነገሩማ ህዝብ እንዲጨፈጨፍ ትዕዛዝ የሚሰጡት ነገስታት ነበሩ። የሃይማኖት ጠባቂ ተብለው ይጠሩ የነበሩት። ዋናው አስምረንበት ለማለፍ የምንፈልገው ግድያ አመጽ እየተዋረሰ ከመጣው ብሔራዊ ግዕዘ ልቡናና ማህበራዊ ባህል ጋር የተመረ እንደነበር ነው። ይህን ስንል ደግሞ ኢትዮጵያውያን በተፈጥሯቸው ያመጻ ሰዎች ናቸው የሚል አንደምታ ለመስጠት አይደለም። ኢትዮጵያውያን የትም ቦታ እንደሚገኘው ህዝብ ሁሉ ሰላም ወዳዶች ናቸው። ብናሳይ የምንፈልገው ነጥብ በገዥዎቹና በህዝቡ መካከል የነበረው ግንኙነት በአብዛኛው መልኩ በኃይል ላይ የተመሰረተ እንደነበር ነው። ሀብታምና በድሃው፣ በባልና በሚስት፣ በወላጅና በልጆች መካከልም የነበረው ግንኙነት ኃይልን ምርኩዝ ያደረገ ነበር። አጼ ኃይለ ሥላሴ ሚኒስትሮቻቸው ስህተት ሲፈጽሙ አባት ልጁን እንደሚቀጣው ገለል አድርገው በግርፋት ይቀጡ ነበር። የሚገረፉቱ ክፉ ስላደረጉ ሳይሆን ልካቸውን እንዲያውቁ እንጂ። ሳይታሰብ ባስፈለገ ጊዜ ኃይሉን ማሳየት ዳካማው ተገዥ ጌታ ማን እንደሆነ እንዳይዘነጋው ያስታውሰዋል። ባህልና ሃይማኖት ህጉን ጭምር ተገዥዎች ይህን እንደ ድል ፈንታቸው እንዲቀበሉት ያዟቸዋል። የአጼ ኃይለ ሥላሴ ህገ መንግሥት የንጉሠ ነገሥቱ ሰውነት ክቡር ንዑድ ነው፣ ስልጣኑም አይገሰስም ብሎ ይደነግጋል። ጳጳሳቱም ስዩም እግዚአብሔር ላይ ለማመጽ የሚደፍሩትን ፈጥነው ለማውገዝ ነቅተው ይጠብቃሉ። ውይይት፣ ማግባባት፣ ልዩነትን በሰላማዊ መንገድ ለመግለጽ መቻል፣ ይህም ትክክልና ተገቢ መሆኑን መቀበል ጨርሶ የሚታወቅ አልነበረም። ሰጥ ለጥ ያዝ ጠበቅ አድርጎ የማይገዛ ገዥ የራሱን ድቀት የሚጠራ ነው። አባት ሲፈራ እንደ ደካማ ከመቆጠሩም በላይ ልጆቹን ያባልጋል ይባላል። ሰይፍና ከዘራ የስነ ስርዓት መከሰቻዎች ሆነው አማራጭ የሌላቸው የእዝ ተዋረድ ማስጠበቂያዎች ነበሩ። ቤተሰብ ጠንካራ አባት ያስፈልገዋል፣ አገርም ፍጹም ስልጣን ያለው ገዥ። ፊውዳላዊ ስርዓት በተንሰራፋባት ኢትዮጵያ ደግ መሐሪ የሆነ ገዥ በጥርጣሬ አይን ሲታይ፣ ፈላጭ ቆራጭ ገዥ ግን የደንቡ ነው። አሜን ብሎ መቀበልም የዘወትር ልምድ ነው። ቅጣት የግድ ጭካኔ የተመላበት መሆን እንዳለበት ይታመንበታል። ቤት የሚያውክ ጮሌ ኩታራ ቁልቁል ተሰቅሎ በርበሬ ይታጠናል። ያመጸ በሰም ተነክሮ በእሳት ሲጋይ የመሬት ከበርቴዎች ባንክሮና በርካታ ይመለከቱታል። ብዙ ምዕራባውያን ዘመናዊ አዋቂና አስተዋይ ይሏቸው የነበሩት ኃይለ ሥላሴ ይህን በመሰለች ኢትዮጵያ ላይ ነው የነገሱት። በእርግጥም በዚያ መንገድ ልትገዛ የምትችል እንደዚያ ያለች ኢትዮጵያ ብቻ ነበረች። አጼ ኃይለ ሥላሴ ሕጎች ቢዘነግጉም ስለ ኋላ ቀር አገሮች ያላቸው ግምገማ ግልብነት የሚያጠቃውን የውጭ ተመልካቾችን አስተያየት ለማለዘብ የታለሙ ከመሆናቸው በቀር ከወረቀት አልፈው በግብር ላይ የሚውሉ አልነበሩም። የ1955 ዓመተ ምህረቱ ሕገ መንግሥት ዴሞክራሲያዊ መብቶችን የንግግር ነጻነትን ጨምሮ ያረጋገጠ ሲሆን ስካር ያንበላሰሰው ሰው መንግስትና ንጉስ ተወራራሾች ናቸው ላይ ሳያስበው የሚወረውረው ነቀፋ በክብረ ነክ ወንጀል ከአምስት እስከ ሰባት ዓመታት እስራት እንዲከናነብ ያደርጋል። አጼ ኃይለ ሥላሴ በከፋፍለ ግዛ መርክና በፊውዳላዊ ተንኮል የተካኑ ሆነው ሳለ በተጨባጩ የገዙት ግን ሰጥለት ያዝረገጥ በማድረግ ነበር። ወደ ዙፋን የወጡት ተንኮል ሰርተው ልጅ ኢያሱን በመገልበጥ በኋላም እንደሚነገረው ባለሙሉ ሥልጣን እንደራሴ ሆነው የነበሩትን ንግሥት ዘውዲቱን በመርዝ በመግደል እንደነበር መች ይረሳል? እኒሁ አዋቂና አስተዋይ ንጉሠ ነገሥት በ1967 ዓመተ ምሕረት አሪያና ፉላቺ ለተባለች የጣሊያን ጋዜጠኛ በሰጡት ቃል የነጋሲ ዘር እንደመሆናችን መጠን ሥልጣን የባህሪ ገንዘባችን ነው። አንድ ንጉሥ በኃይል በመጠቀሙ ሊሰጸጽ አይገባውም። ቆራጥ እርምጃ ለመውሰድ ወደ ኋላ ብለን አናውቅም። ለሕዝቡ የሚበጀውን የሚያውቅ ንጉሡ ነው፣ ሕዝቡ ራሱ አያውቀውም። ይህ እንግዲህ በንጉሣዊ ትምክህት የተገፈፈና የተጠናከረ ዓይን ያወጣ ጭካኔ ነው። መጨከን አለመጨከን አለመቻል የደካማነት ምልክት ነው። ደግ ይቅር ባይ መሆን አመጽን ይወልዳል። የተገዥ ፈቃድ አይጠየቅም። ሞኝ ደንቆሮና ወይንም አሁን የተወለደ ጨቅላን ማን ምክር ወይም ሐሳብ ይጠይቀዋል? በአንድ ቃልም ሕዝብ የሚበጀውን የማወቅ ተውህቦውን ተገፎ በእግዚአብሔር የተቀባው ንጉሥ እንዳፈተተው የሚያደርገው ነው። እንዲህ አይነቱ ሥልጣን ላይ የሚያምጽ እንደ ኑፋቄ ይቆጠርበታል። መናፍቃንን የመቅጣት ጉዳይ ሲመጣ ደግሞ የኢትዮጵያ ገዢዎች ከስፓኞቹ የመናፍቃን ምርመራ ዘ ኢንኩዊዚሽን አበጋዞች የሚማሩት ምንም አልነበራቸውም። በንጉሠ ነገሥቱ ረጅም የግዛት ዘመን በመንግሥት ትእዛዝ በግልጽ በሕዝቡ ላይ ያመጻ በትር ወርዶበታል። የሕዝብ አመጾች ጭካኔ በተመላበት መንገድ ተደምስሰዋል። ሰላማዊ ሰልፈኞች በቆመጥ ተደብድበዋል፣ በጋዝ ጢስ አንብተዋል፣ ተገለውማል። የ1950ዎቹ መጨረሻና 60ዎቹ መጀመሪያ የተማሪዎች ሰላማዊ ሰልፎች የተቃዋሚ ግለሰቦች ግድያ በአገር ውስጥም በውጭም በልዩ ልዩ ስኳዶች ይካሄድ ነበር። ለምሳሌ ካፒቴን ከበደ ካርቱም ውስጥ፣ ሌሎችም ሞቃዲሾና ሳንዓ ውስጥ። የኤርትራ ሽምቅ ውጊያ በመንደሮች ላይ ከፍተኛ ግፍ እንዲፈጸም በር የከፈተ ሲሆን የደረሰው የሰው እልቂት የዓለምን ሕዝብ ጆሮ ለመኮርኮር ከሚችልበት ደረጃ ደርሶ ሊስተጋባ ባለመቻሉ ደጉ ንጉሥ እንዲያውም የአፍሪካ አባት የሚለውን ስያሜ የተቀጸሉትን የፈላጭ ቆራጩን ንጉሥ ገጽታ አላቀለመውም። ባጭሩ አጼ ኃይለ ሥላሴ በስልታቸው የተራቀቁ ይሁን እንጂ ካለፉት ፈላጭ ቆራጭ ነገሥታት የሚለያቸው ነገር ከቶ አልነበረም። ቴዎድሮስም ዮሐንስም ምኒልክም ቢሆኑ የግዛት ዘመናቸው ግድያ የተትረፈረፈበት ነበር። እንደ ኃይለ ሥላሴ ማኪያቬሊን አንዳቸውም ያነበቡ ባይሆንም በተለያየ ደረጃ በፊውዳል ተንኮል ውስጥ የተዘፈቁና በኃይልም ከሃሊነት የሚያምኑ ነበሩ። አርሶ አደሩ ለሁላቸውም ያው ገባር ነው። የሚጎነበስላቸው፣ የሚነብርላቸው፣ የሚያገለግላቸው፣ የሚሞትላቸውም ሁሉም ኃይለ ሥላሴም ጭምር በአርሶ አደሩና ምርቱን ለመሬት ከበርቴው ጭኖ በሚያመጣባቸው የቤት እንስሳት መካከል የጎላ ልዩነት አይታያቸውም ነበር ብሎ መናገር ማጋነን አይሆንም። የግብረ ሰቆቃው መፈጸም ላለፉት ነገሥታት እንግዳ አልነበረም። አጼ ኃይለ ሥላሴ ግን በስልጣኔ በተራመዱት በአሜሪካና በእስራኤል መንግሥታት እርዳታና መምህርነት ያራቅቁት በቅተዋል። ከላይ ከተጠቀሱት አገሮች ጠበብት እንዲመጡ ተደረገ። ኢትዮጵያውያንም ወደ ቴል አቪቭ እና ዋሽንግተን ወደሚገኘው ኢንተርናሽናል ፖሊስ አካዳሚ ተልከው ጎልዳፋ የነበሩት ስልቶች ርቀትና ጥበት አግኝተው አረመኔያዊነታቸው የላቀ ሆነ። እንዲህ አይነቱን ጥበብ የቀመሱት ተማሪዎች ያሁኑን የኮሎኔል መንግስቱን ወታደራዊ መንግስት ማገልገላቸውን የቀጠሉ ሲሆን በዚህኛው ዙር ደግሞ ሶቪየት ኩባ ምስራቅ ጀርመን ላበረከቱት ትምህርት ምስጋና ይግባቸውና በጥበብ ላይ ጥበብ እንዳስከሉ መጠቀስ ያለበት ነው። የጭጣቶችን በፒንሳ ቦጭቆ መጣል አሸዋ ወይም ውሃ የተሞላ ጠርሙስ ከብልት ላይ በማንጠልጠል ከጥቅም ውጭ እንደሆነ ማድረግ እጅ እግር ሽባ ማድረግ ውስጥ እግርን መግረፍ ቁሻሻ ውሃ ውስጥ መስፈቅ ከባድ እግረ ሞቅ እግርን ላይ አስገብቶ ከጨለመ ምድር ቤት ውስጥ ማሰር ማስራ የብረት ሰንሰለት እንደ ልጓም ካፍ ውስጥ አስገብቶ ጥርሶችን ለመስመር ወደ ኋላ መሳብ መድፈር ወዘተ ወዘተ የኃይለ ሥላሴ እስረኞችና ተቃዋሚዎች ይደርስባቸው የነበረ ነው። አንዱ የስቃይ ጉረኖ የሆነው ከአፍሪካ አንድነት ድርጅት ጽህፈት ቤት ቢጠሩ በሚሰማ ርቀት ላይ ያለው ማዕከላዊ ወህኒ ቤት ዓለም በቃኝ ይባል ነበር። አንድ የማይካድ ነገር አፄ ኃይለ ሥላሴ ሽብርን የተጠቀሙበት በነሲብ አልነበረም። ሆኖም መጠቀሙን ተጠቅመዋል። ኤርትራ ውስጥ የተማረኩ ሽምቅ ተዋጊዎች ግብረ ሰቆቃው ከተፈጸመባቸው በኋላ ይገደሉ ነበር። ባሌ ውስጥ ወላጆቻቸውን አስፈራርቶ ለማንበርከክ ሲባል የሕፃናት ጆሮ ተቆርጧል። ምናልባት በግርግር ውስጥ የተፈጸመ የወታደሮች አድራጎት ነው ሊባል ቢችልም አድራጎቱ እንደ ወንጀል ስላልተወሰደ በዚህ ለፍርድ የቀረበም የተቀጣም አልነበረም። በኢትዮጵያውያን ዘንድ አፄ ኃይለ ሥላሴ ከፍርሃት የተነሳ የሚፈሩ የሚከበሩ ስልጣናቸው የማይጠየቅ ንጉስ ነበሩ። የግርማዊነታቸው ሮልስ ሮይስ መኪና አውራ ጎዳናው ላይ ብቅ ባለ ጊዜ ባለበት ቆመህ መኪናው ሲያልፍ ዝቅ ብለህ እጅ መንሳት አለብህ። አንዳንድ የውጭ አገር ሰዎች ይህንን አድራጎት ንጉሠ ነገሥቱን ከማስቀር እንደመነጨ አድርገው ያዩታል። እንዲህ አይነት መደምደሚያ ለመድረስ ሲቸኩሉ የማያዩት ግን ንጉሳዊውን መኪና ከኋላው የሚያጅቡትን የታጠቁ ወታደሮች ነው። ቁሞ እጅ የማይነሳ በክብረ ነክ ተወንጅሎ ይቀጣል። ይህንንም ሕፃናቱም ያውቁታል። እዚህ የባሰ ደግሞ ንጉሠ ነገሥቱ በአምልኮ ባዕድ የተለከፉ ናቸው። ሰውነቱ ላይ ጭረት የሌለበት ልጅ ቆሪጥ ለተባለው ቢሾፍቱ ሐይቅ ውስጥ ለመሸገው ሰይጣን መሥዋዕት ያቀርባሉ ብሎ ሕዝብ ያምናል። የተማሩ የሩቅ ሰዎች ይህ ሁሉ ኋላቀር ሕዝብ በምናቡ የሚያውጠነጥነው ፍሬከርሲኪ ነው ሊሉ ይችሉ ይሆናል። ምናልባት ግን ስለ ኢዲ አሚንና ቦካሳ የሰሙ ከእንዲህ አይነት አስተያየት ይቆጠቡ ይሆናል። ኢትዮጵያውያን ግን ንግሥት ዘውዲቱ ዕድሜያቸው እንዲረዝም በሰው ደም ይታጠቡ እንደነበር ያውቃሉ። አንዳንድ የአካባቢ ፍንጮችም ንጉሠ ነገሥቱም ከእንዲህ አይነቱ ተግባር ያራቁ እንደነበሩ ያመለክታሉ። እዚህ ላይ ዋናው ነጥብ ሕዝቡ ይህ እንደሚፈጸም በርግጥ አምኖ ብዙ ወላጆች ልጆቻቸውን ለቆሪጥ ለሚቀርበው መሥዋዕት ተገቢ ሆነው እንዳይገኙ ጆሮአቸውን መብሳታቸው ነው። የኢትዮጵያ ሕዝብ የሌኒን የታወቀውን የመንግሥት ርኳቢ ባያውቀውም መንግስት ማለት ኃይል መሆኑን አሳምሮ ያውቀዋል። ለአብዛኛው ሕዝብ የመንግስት ባይተዋር የሆነና ኃይሉን ባስፈለገው ጊዜ የሚጠቀም ሕዝብ በጣም ርቆ የሚገኝ አካል ነው። ገዢው ማን ነው? ጠመንጃ የያዘ ነገስታቱ አንድ ጊዜ ቁንጮ ላይ ከደረሱ በኋላ ለራሳቸው ግብ የተስማማ ይሆን ዘንድ ታሪክን ይጠመዝዛሉ። በአፈ ታሪክ ከሚታወቁት ከንግሥተ ሳባና ከንጉሥ ሰሎሞን ጋር በማያያዝ አዲስ የትውልድ ሐረግ ይመዛሉ። ስልጣን ላይ ለመውጣት በኃይል እዚያው ላይ ለመቆየት ደግሞ ይበልጥ የአመፃ ሥራ መፈጸምን ነው የኢትዮጵያ ነገሥታት የታሪክ ገጽታ የሚያሳየው። በዚህ ሁሉ መሃል ግን የኢትዮጵያ ሕዝብ በአንድ ታላቅ የጦርነት ፊልም ውስጥ ዝቅተኛ ሚና እየተጫወተ እንደሚንጋጋውና ሲጨፈለቅ በጦር ሲወጋ እጅ እግሩ ሲቆራረጥ ሲተኮስበት ሲሞት እንደሚታየው ማንነቱ ሳይታወቅለት ሳይታዘንለት ሳይለቀስለት ወድቆ እንደሚቀረው አልባሌ ተዋናይ ነው። ከልደት እስከ ሞት የፍዳ አቋል ያለው ሁኔታ ያዘውን ስርዓት ተብቆ መከተሉ በእግዚአብሔር ፈቃድና ተዛዝ የተቀደሰ እንደሆነና በወዲያኛው ዓለም እንደሚካሳም ነው እስከዚያው በእድል ማማረር ብፁዓን ትሑታነ ልብ ሌላም ሌላ ኢትዮጵያውያን በአጠቃላይ ሲወሰዱ በጠመንጃ ያመልካሉ በማለት ፈርጠም ብለው የሚያቀርቡት ይህንን የኢትዮጵያውያን ታሪክና እውነታ የሚያንጸባርቀውን ጎልቶ የሚታይ ገጽታ ይረሳሉ። ስለሌሎች ህዝቦችም እንዲሁ መናገር ይቻላል። ለምሳሌ የጠመንጃ ፍቅር ያላቸውን የኤንአርኤ ጠንካራ አባላት የሆኑትን አሜሪካኖች ለምሳሌ መውሰድ እንችላለን። ግን ይህ ነጥቡን በአጠቃላይ መሳት ይሆናል። ኢትዮጵያዊው እንደ ግለሰብ አመስ ያገበረው አይደለም፣ ግን አመስ የበከለው አየር በሚያውድበት የአንድ ሰው የክብሩ መግለጫ ኃይ ጉልበት በሆነበት ህብረተሰብ ውስጥ ነው የሚኖረው። በዚህ ሁኔታ ጠመንጃ ከሃሊነትን፣ ወንድነትን፣ ትዕብናን፣ ዋጋ ግምትን ያሳያል። የራስ መከላከያም ነው። አንድ የቃታ ብረት የሌለው ወይንም መቀማት ያልቻለ ሰው ከእባብ ወይም ከተናካሽ ውሻ ለመከላከል በሚል ሰበብ በትር ይይዛል። ውስጣዊ ምክንያቱ ግን ሌሎች ለጥቃት የሚያስቡትን መሳሪያ አልባ ሰዎች ለማስፈራሪያ ወይም ለመቋቋሚያ ነው። ብረት ያልታጠቀ ሰው የማንም መጫወቻ ነው፣ ወይም በልሳነ ትምክህት ሽፍታ ወይም ቀማኛ ለመሆን እንኳ የማይቻለው ሴት ተብሎ ይጠራል። የታጠቀ ሰው እምቢኝ ወይም እጅ ለመስጠት ምርጫ አለው። ምርጫው ጠባብ ቢሆንም የጠመንጃው መኖር የሚሰጠው ልዕልና ልዩነት ያመጣል። በኢትዮጵያውያን ወግ ሽፍታ ከፍተኛ ቦታ አለው። ብዙውን ጊዜ ሽፍታ በባለስልጣኖች ላይ ያመፀ የአካባቢው አርሶ አደር ነው። ሽፍቶች በይፋም ባይሆን ይደነቃሉ፣ ይወራላቸውማል። ብዙዎቹ እንደ ሮቢን ሁድ ከሀብታም እየነጠቁ ለድሃ የሚሰጡ ሳይሆን ድሃውን የሚቀሙ አርሶ አደር ወገናቸውን የሚያሸብሩ ናቸው። ሆኖም በቦታው ካሉ ባለስልጣኖች አኳያ ሲታዩ አመጻቸው ተራው ሰው ቢመኝ የማያገኘውን ላቅ ብሎ የሚታይ ክህሎትን ያቀዳጃቸዋል። ለሌሎች ቤዛ በመሆን ራሳቸውን መስዋዕት አድርገው ያቀረቡ በኢትዮጵያ ታሪክ ውስጥ ጥቂቶች ናቸው። ስለዚህም ነው 1950ዎቹ እና የ60ዎቹ ዓመተ ምህረት አብዮታውያን እንግዳ ነገር ሆነው የታዩት። አርሶ አደሩ እኒህ ሰዎች ዓላማቸው ምንድነው? ምንስ ጥቅም ያገኙበታል? እያለ መልስ ለማግኘት ሲያውጠነጥን ረጅም ጊዜ የፈጀበት። ባጭሩም በፊውዳላዊት ኢትዮጵያ ነፍሰ ገዳይ ነገስታት፣ አረመኔ የመሬት ከበርቴዎች፣ ስግብግብ ገዢዎችና ተራ ሽፍቶች ጀግኖች ይባሉ ነበር። ምናልባትም እዚህ ላይ መጥቀስ የሚገባን አንድ ነገር ይህ ባህል ወደ ጥቂቶቹ ዘመናውያን የሽምቅ ተዋጊ ድርጅቶች ወግ ውስጥ ዘልቆ ገብቶ ነው ለክላሽንኮቭ ጠመንጃዎቻቸው ጥዑም ቃና ያላቸው። የፍቅር ዘፈን እንደሚዘፈንላቸው ነው። ለነገሩ ግን ለጠመንጃው ያላቸው ፍቅር የፖለቲካ ስልጣን ካፈሙዝ ይሰርጻል ከሚባለው ከማኦ ብሂል እንደመጣም የሚናገሩ አሉ። ይህ ግን ሁሉንም የሚያጠቃልል አይደለም። ከነዚህ ድርጅቶች በአንዳንዶቹ ላይ የሚንጸባረቀው የወታደራዊነት ዝንባሌ ከአርሶ አደሩ ጋር ያላቸው የፊውዳል ግንኙነት፣ ማን አህሎኝነታቸውና በኃይል ላይ ያላቸው ጭፍን እምነት ሲታይ ሁኔታዎቹ የተለወጡ ይመስሉ እንጂ በተጨባጭ ግን እንደቀድሞው በነበሩበት እንዳሉ ያመለክታል። ያ ያለፈ የገለማ ባህል፣ የፊውዳሎች ወግና አሰራር እኒሁ ፊውዳሊዝምን ለማውደም ቁርጠኝነታቸውን በመሐላና በመገዘት የሚገልጹት ጫንቃ ላይ ክብደቱን እንደጣለባቸው ያለ ይመስላል። ኃይለሥላሴ ሞተዋል፣ ግን ደግሞ ኃይለሥላሴ አሁንም ሕያው ናቸው ማለት ይቻላል። አንዳንድ ኢትዮጵያውያን እንደሚሉት ኢትዮጵያዊን ተራማጅ ጫር ጫር ቢያደርጉት ከቆዳው ስር ለመሬት ከበርቴነት ያቆበቆበ አካል ብቅ ይላል። የሁሉ ስንል ከምንም አይነት መንገድ የደርግን አሰቃቂ ወንጀል ለአንባቢው አይን አቀልጎ ለማቅረብ አይደለም። እንዲያውም በተቃራኒው ደርግ ሲወርድ ሲዋረድ የመጣውን ያመጣና የፈላጭ ቆራጭነት ስርዓት ከፍጻሜ ለማድረስ የተነሳውን ህዝባዊ አብዮት በማጨናገፉ እንደ አረመኔያዊና ኢሰብአዊ ኃይል ጎልቶ የሚታይ ነው። የ1966 ዓመተ ምህረት የካቲቱ አብዮት በአመጻ አገዛዝ ላይ የታበየና ለህግና ስርዓት፣ ለዲሞክራሲ፣ ለሰላም ከሁሉም በላይ ደግሞ የሰው ሰውነቱ ትክክለኛውን ትርጉምና ተገቢውን ቦታ እንዲያገኝ ሰፊው ህዝብ የነበረውን ግልጽ የሆነ ምኞት ያስተጋባ ነው። ህዝቡ ለመብቱ ጮኸ። ማንኛውም ኢትዮጵያዊ ከየትኛውም ማህበራዊ እርከን ይምጣ ተገቢውን ክብር ማግኘት አለበት ሲል ጠየቀ። መንግስታዊ ያመጻና ከሁሉም በላይ የሐሳብ ልዩነትን ማፈንን አወገዘ። በሌላ አነጋገር የካቲቱ አብዮት የጠመንጃን የበላይነት ሽብርንና አመጻን ሲቃወም፣ የያዘው ደርግ ግን ይህን ተጻሮ ቆመ። ይዘቱን ሳይቀይር የቅርጽ ለውጥ ብቻ አድርጎ በጥንቱ የአገዛዝ ስልት መቀጠሉን መረጠ። አብዮቱ ተጨናገፈ፣ ሽብር ነገሰ፣ ብዙ ነገር ተለዋወጠ፣ ማንኛውም ነገር ሆነ። በህዝብና በመንግስት መካከል የነበረው ግንኙነት ግን ቀድሞ ከተሰናበረበት ሁኔታ ምንም ያህል አልተቀየረም። በየካቲት አብዮት መጀመሪያ አካባቢ ለአያሌ ዓመታት እኒያ የጠፉ ሰዎች ማለትም በጨለማ ቤትና ሽታቸው በማያስጠጋ እስር ቤቶች ውስጥ ተቆልፎባቸው የነበሩ ተጋዦች ከምግብ ማነስ አጥንታቸው ገጦ፣ የፀሐይ ብርሃን ከማጣት ቆዳቸው ወይቦ፣ በከፊል የታወሩ እስከናካቴውም የታወሩ ሰውነታቸው የበደነ ወይም ሽባ ሆነው ባለ አእምሮዎችና አእምሮ የነሳቸው ሁሉ ሆነው ህብረተሰቡ ፊት እነሆኝ ብለው ጉች አሉ። የፊውዳሉ አገዛዝ ወንጀል በህዝብ ፊት ገሃድ ሆኖ ቀረበ። ህዝቡም ይህ ግፈኛ መንግስት ይውረድ የሚል ጩኸት አሰማ። አብዮቱ እየተቀጣጠለ በመሄድ የዚያ ኢሰብአዊ ስርዓት ቡታ ነጋሪ ሆነ። ይህንን ያንን እናሻሽላለን እየተባለ ይገባ የነበር ቃል ኪዳን ሁሉ የህዝቡን ቁጣ ሊያቀዘቅዝም ሆነ ንጉሳዊ አገዛዝን ከድቀቱ ሊያድነው አልተቻለውም። በዚህ ጊዜ ነበር ደርግ ጣልቃ የገባው። ወታደራዊ መኮንኖችን የመረጣቸው የለም። ማንም በህዝቡ ላይ እንዲሰለጥኑ ቃል የሰጣቸው የለም። ስልጣንን በኃይል የራሳቸው በማድረግ በዚያው በጥንቱ አገዛዝ ስልት ቀጠሉ። ህዝቡ ትግሉን እንዲያቆም በማዘዝ ነገስታት ይገዛሉ ህዝብም ይታዘዛል ብለው በማስተቀር እኛ የቀድሞ ነገስታት ይሉት የነበረውን አስተጋቡ። በርግጥም ህዝብ በትህርት ላቅ ባለ ህብረተሰብ ውስጥ በሰባዊ ፍጡር ትርጓሜ ላይ ትንታኔ አቅርቦ ሊቅነቱን ሊያስመሰክር ለሚፈልግ ጸሐፊ በሚያረጋው ደረጃ ቁልጭ አርጎ አበጃጅቶ ጥያቄውን አያቅርብ እንጂ ለዴሞክራሲ፣ ለሰብአዊ መብት መከበር፣ ለእኩልነት እመቃ እንዲቆም፣ የሽብርና የአመጻ አውታሪት እንዲፈርሱ ለህዝባዊ ስልጣን ጩኸቱን አሰምቷል። የህዝባዊ ስልጣን ዋነኛ ጥያቄ የጊዜያዊ መንግስት ህዝባዊ ጥያቄ ውስጥ የተካተተ ነበር። ደርግ ይህንን ሁሉ ተቃውሞ ባሻፈረኝ ባይነት ቆመ። በኃይሉ ስልጣን ወለድ። እዚያው ስልጣን ላይ ለመቆየትም ደግሞ ኃይል መጠቀም ነበረበት። ተቃውሞውን ላሰማ አብነቱ እመቃና ሽብር ነው አለ። ለዚህም ነው የቀይ ሽብሩን አሰቃቂነት ለመረዳት የካቲቱን አብዮት በነባራዊ መልኩ መመርመር የሚያስፈልገው። በአብዮቱ ውስጥ ህይወትን፣ ኑሮን በሚመረከት ሁለት የተለያዩ አመለካከቶች ተጋጩ። ስለቀድሞውና ስለወደፊቱ ሁለት የተለያዩ ትንታኔዎች ተላተሙ። አንደኛው የህዝቡና የተራማጅ ምሁራን የሆነው የቀድሞውን አመጻ በኃይል የመጠቀምን ባህል በማውገዝ ይህንን ስርዓት ለማፍረስና ተራው ሰው የሚከበርበት የወደፊት እድሉ የሚሰምርበት ስርዓትን ለመፍጠር ሲሆን፣ ሁለተኛው የደርግና የደጋፊዎቹ የሆነው ደግሞ የቀድሞውን በአመጻ የቀለመ ገጽታ ተቀብሎ በዚሁም ተመስርቶ ይበጀኛል ያለውን ስርዓት ለመቀየስ ነበር። ህዝቡ ሰላምንና መሰረታዊ ለውጥን የፈለገ ቢሆንም ያን ለማግኘት መታገል ነበረበት። ደርግም ስልጣን ለመጨበጥ የህዝባዊ ትግሉንም ፍሬ ለመቀማት ኃይልን መጠቀም ነበረበት። ከራስም ጠባይ ስንነሳ ያላግባብ ያገኘውን ይዞ ለመቆየት በኃይል ላይ ከመተማመን ሌላ ምርጫም አልነበረውም። ከዚህም ስንደረደር ቀዩ ሽብር የጊዜ ጉዳይ እንጂ የግድ ቀንን ቆጥሮ መወለድ የነበረበት ነበር። ግን ይህን ማለት የሽብሩን አረመኔያዊነት ቅንጣት ታክልም የሚቀንሰው አይደለም። አመት ለኢትዮጵያ ህብረተሰብ እንግዳ ነገር አልነበረም። ለምዶበታል ማለት በጊዜው የነበረው መንግስት በኢትዮጵያውያን ላይ የፈጸመውን ጭፍጨፋ ትክክለኛ ወይም ተገቢ አያደርገውም። ሰዎች ጌት አጋጭ
ከዘለዳው
ለሰው ሲሉ መሞት መጎዳት መስዋዕት በመሆን ሲለወጥ ለግል ህይወት ድሎት በእድገት አይን ታይቶ በመሰልጠን መንፈስ በግለኝነት ደብር በከርቤው ሲታጠን በሐሰት ሲወደስ ብዙ እንደተረዳን ብዙም እንደገባን በሐሰት ወሬ ጥምጥም ያወቀን መሰለን። በህዝብ ስልጣን ላይ ስናዝ ያለ ሀፍረት ስንነጥቅ ስንሰርቅ ስንቀማ የሰው ሀብት የተፈጥሮ ድንበር የማንነታችን ሲፈርስ ደረባው በገዛ ስራችን መጪው ሁሉ ነገር ድብልቅልቅ ማለቱ ነገር መቀየሩ ሊጠፋን አይችልም ህግ ደንብ መሻሩ። አበባዬ ፍቅሬ እያሉ ከላይ ውስጡን በእንቁጣጣሽ በቁመና ጣይ ሸሽጎ ሰውሮ ይሆድን በሆድ አበባዬ ፍቅሬ ብሎ መቀለድ ጠፋች ሲላት ጠላት እንዳደይ አበባ ድንገት ብቅ ስትል ከምን ጉድጓድ ልግባ የሚል ከጂታ ጋይ ትግል አታቀውም ነውና አስመሳይ። ለሰው ደስታ ነው ምድርን ልታስጌጪ ቆይተሽ ቆይተሽ ጠፍተሽ የምትመጪ ብሎ ማለት ትቶ ሞታለች እያለ ህዝብን አሳስቶ እንደምን አፍር ከመሰሎቹ ጋር አሉባልታው ክቶ ትግል ነጻነቴ ባልተገራ እንደበት ሲቦጫጭቁሽ በለመደጃቸው ሲቀነጥሱሽ መጣች ቀረሽ ሲሉ በሐሰት ወሪያቸው ታላቢ ሊያበዙ ሰው ሲያደናግሩ በጎፍላ ምስላቸው አራት አይናነትሽን ደብቀው ሲጓዙ በትደርሺ ጊዜ ደንዝዘው ፈዘዙ። አይችሉም ሊደምቁ ሊያምሩ ባጅ ወርቅ በመዳብ በነሐስ አፈር በመስረቅ። እንደ ሰበለሱ አዳም እንደዋጠው ከጉሮሮው ላይ ነው ሌባ የታነቀው። የገላጋይ መንጋ ገለል ሲል አፈናው የበላውን ሁሉ መጥፋቱ አይቀሬ ነው። ሕይወት በምድር ላይ ምድርም በሰዎች ላይ ጥገኛ ሆነው ለብቻ ተጉዞ ለብቻ ተራምዶ መድረስ ዘበት ነው። ሰው ለምድር አፈር ምድርም ለፍጥረቱ የተሰጡ ሆነው እኮ ነው ሰብላሲው ተውሳኩ መብዛቱ። ሰው ለማንነቱ መታወቂያ ሲያድል አሞራና ቁራ ከየት ክልል ይባል? አራዊት እንስሳው ከይዞታው ውጪ መቼም ሆኖ አያውቅም በሰው ወርቅ አጃጭ። ትግል ከልብ ነው በሕዝባዊው መንደር እዩኝ እዩኝ ማለት አያሻም ለተግባር። እንደዚህ ነው ትግል ድምጥን ጠፈት አርጎ ውስጥ ውስጡን ጠላትን ቀይዶ ሰንጎ። ወሬ ሳያበዙ ሳይሞዳመዱ ከሕዝብ ጠላት ካዋዥዎች ማዕድ የማዋዣ ምሳ ሳይበሉ እራት ቆፍጠን አርጓ ሞትን። ትግል እንደዚህ ነው መሻት ነጻነት። በእውነተኛ ፍቅር ከድሃ ወግኖ በራሱ ቃል ኪዳን በሕዝቡ ተማምኖ የማይበርድ ትግሉ በጠላት ልፈፋ በውሃ ክለሳ በወሬ በዛቻ ፍሙ የማይጠፋ። ቀንዲሉ በትውልድ የተቀጣጠለ ጥርሽ ብርሽ ማይል ተግቦግ ያላለ በብርድ የማይጠፋ በሙቀት ያልጋለ። ትግል ማለት ይህ ነው ለሐቅ ለእውነት ፍሞ ያልከሰለ። የሕዝብ ጠላቶች አንገትን ሊያስደፉ ትግልን ሊያኮላሹ ቢጠሩ ቢለፉ የአባ ወተት ነው እንደ እርጎ የተናጠ አጓትም አሪራ ቅቤና ይብ ሆኖ ጠቃሚውን ይዞ ቆሻሻን የለየ መንፋሎታትን ነው። መምጫው አይታወቅ የሚባልለት የአባ መንፈስ ነው የትግል ጽናት።
Thank you.